تفلولت پروگرامچن اهون ای جمرال የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ራሱን ለህዝብ ይፋ ያደረገበትን 44ኛ ዓመት ለመዘከር ከኒያም ጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን መጽሐፍ መተረክ ጀምረናል። ይህ መጽሐፍ የሚያተኩረው በኢሃፓ የወጣት ክንፍ ኢሃወሊ ድርጅታዊ አሰራርና በኋላም በፋሽስታዊው ደርግ የደረሰበት አሰቃቂ እርምጃ ላይ ነው። ፍል 19 አሰመተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የአዲስ አመት ጥሪ ፋሽስት ደርግና በጣረመቱ ኢህአዴግ በግፍ ተጨፍጭፈን ተገፈን ተሳደን እኛ ኢህአፓዎች የታጋይ ሰማዕታትን አርማ ተሸክመን አብዛኛዎች በአገር ውስጥ የተበጣጠሰውን መዋቅር ቀጣጥለን ቃል ኪዳን አንግበን ለሀገራችን ትግሉ በቡ ተደራጅተን ምንም ተስፋ ሳንቆርጥ በቃል ኪዳን ጸንተን በማይናወጥ ጽናት በድርጅታችን መርህ ትግሉን አፋፍመን ለወገን ደህንነት ለሀገር ሰላም ብለን ፍየል ተቀብለን ያለማወላወል ከህዝባችን ጎን ቆመን በትግሉ ቀጥለን ህዝብ እንዳይጎዳ ጦርነት እንዳይኖር ሁሉም በውይይት እንዲቋጭ አስበን ይጥቅማል ያለውን ዜጋን ሁሉ አካተን ለችግራችን መጥሄ መቋጫ ያለውን ትርክታችን ያፋ የሽግግርን መንግስት በአማራጭ አቅርቦ ኦነጋዊ መንጫት አረሞቱ ያደግ ማናለብኝ ብሎ ጥረታችን ሁሉ አልቀበል ስለነ በትዕቢት ተወጥሮ ታዲያ ኦነጋዊ መንጫ ያደግ ወያኔ ነፍሶ በሀገራችን ህሉና ተደፍሮ አገራችን ስትፈርስ እያየን ባይናችን ጎበዝ ከእንግዲህ ምን ቀረ? አገርን ለማዳን የዘረኛውን መንግስት ከስልጣን ለመገርሰስ የአዲስ አመት ጥሪ ይኸው ለህዝቡ ይድረስ። ጠላትን አውዳሚው መለከት ተነፍቶ የአመፅ ጦር ይቀስቀስ። የእምነት ምሰሶዋን ኦርቶዶክስን አፍርሶ ኢትዮጵያን ሊበትን እቅድ የያዘውን የትምህርት ለሀገርን ትምህርት ተቋም አዳክሟሽ መድምዶ ገሎ የቀበረውን ራተኛውን ለመጉዳት እህሉን በሆደም ላይ ኮት ብሎ በተንኮል ነቀዝ ያስበላውን ክቡሩን የሰው ዘር ዘቅዝቆ ሰቃዩ ቤት በላዩ ዘግቶ በቁሙ አቃጣዩን አምባገነን ሰፍኖ ዴሞክራሲ አብቧል እያለ አንዳጋጩን ኢኮኖሚውን ገሎ ከንጦርጦስ አውርዶ አይባ ወጣው ቅፈት መታ አደገባዩ ከሁሉም የቀፋው ሀገርን ለሱዳን ሀገርን ለባዕድ አሳልፎ ሰጥቶ የሀገራችንን ሀብት እንዳለ መስብሮ ባህር ብር ማዶ አሻግሮ የኩራት ቀን ብሎ በልቀት ሲያሞኘን በደረቁ ላጭቶ ታዲያ ይህንን ቅጥረኛ የዘረኛ የዘረኞች መንግስት ከስልጣን አውርዶ ጥሎ ለመገሰጥ ጎበዝ ከቶ ነው የአዲሱ አመት ጥሪ ይሁንና ይደመጥ ፋይናችን ከመናይ አገራችን ስትፈርስ ጠላትን ለማውደም ባራቱ ማጣጫ ክብሪት ተደቁሶ ያመስጦር ዝቅስቅስ የዚህን የባዕድ ሎሬ የፓስተር ኮሮኔ የባመርዝ ምላሱን ቅርሻቱን ለማስቆም ሰረኛው ወያኔ አፈር ልሶ እንደባብ ከቁስሉ እንዳያገግም ከነ ግሳንቅሱ ላት እንዳለው ለም ላይ መለስ ዳግም አዎ በኢያፓ ዙሪያ ፈአል ተደራጅተን የፈረኞችንና የባንዳውን መንግስት በድፍረት ተፋልመን ከዝባችን በማፈር ወያኔ ኢህአዴግን እንዳለ ገፍፈን መቃብሩን ቆፍረን አፈሩን በማልበስ ግዳጁን ተወጥተን ሁሉን አሳታፊ የሽግግርን መንግስት በአገር ለመመስረት ማዘናት ያገራችን ዜጋ ተነስቶ በነጭ የኛ የሀፓዎች የአዲስ አመት ጥሪ ህዝባችን እንዲደርስ ጊዜው ሳይመሽብን በአራቱ ማዘናት ያመጦር ይቀስቀስ። አዎ ትላንት ያልሆነውን ከነገው እንዳያልፍ ያመጦር ይቀስቀስ። ኢትዮጵያ ያለ ጥርጥር ለዘላለም ትኖራለች።
ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለእኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 19 ምዕራፍ 15 የእንግሊዝ ፈገግታ። ቀበሌዎቹ ማዕከላዊ አስረክበውኝ ከተመለሱ በኋላ ያስጠራኝ መርማሪ ከሰዓት በኋላ እጠራሃለሁ ብሎ ወደ እስር ቤት አስገባኝ። በማዕከላዊ ሁለት አዲስ ነገር አየሁ። የመጀመሪያው 50 ለቃ ተሾመ ባዩ ተቀይሯል። ኢህአፓ ስለጠፋች ነፃ ሰው ሆኗል። መኖሪያውም ከእስር ቤት ውጭ ነው። ሁለተኛው ታችኛው ቤት የሚባል ተጨማሪ እስር ቤት ተሰርቷል። አዲሱ እስር ቤት አሰራሩ እንደ ቀድሞው አይነት ነው። የጨለማ ክፍል የሚባል ከመጨመሩ ውጪ ፍጹም አንድ አይነት ናቸው። የተመደብኩትም አዲሱ ግቢ 4 ቁጥር ነበር። አዲሱ ግቢ እንደ ላይኛው ቤት ጽድት ያለ ነው። እንደ 1970 ዓመተ ምህረት በሰው የተፋፈገም አልነበረም። አራት ቁጥር ስገባ እንደ ቀድሞ የመኝታ ፍራሾች ተጠቅልለው ዙሪያውን ተደርድረዋል። ለአዲስ እስረኛ የሚደረገው አቀባበል ተደረገልኝና ፍራሽ ላይ ተቀመጥኩ። እስረኞቹን አንድ ባንድ አየኋቸው። ሁሉም የኢህአፓ ፊት የላቸውም። እድሜያቸው ገፋ ያሉ፣ ወፍራም፣ ወዛቸው ጨፍ ያለና በመካከለኛ እድሜ የሚገኙ ሰዎች ነበሩ። አቋማቸውን በማየት ብቻ እንደ ድሮው ሁሉም የኛ ሰዎች እንዳልሆኑ ገባኝ። ሰዎቹ በተለያየ ጉዳይ እየታሰሩ እንደሆነ አሰብኩ። ያም ሆኖ የኢህአፓ ልጆች ቁጥር ጥቂት የሚባል አይደለም። ያ ደግሞ ለእንደኔ አይነት ሰው መጽናኛም ጭምር ነው። ብዙ ሳልቆይ የምሳ ሰዓት ስለደረሰ ከአንድ ቡድን ጋር ተቀላቅዬ እንድበላ ተጋበዝኩ። ገና መንፈሴ ስላልተረጋጋ ነካ ነካ አድርጌ ተውኩት። በደንብ እንድበላ ደጋግሞ ቢጠይቁኝም አልሆነልኝም። ከሰዓት በኋላ ተጠራው። እስክጠራ ድረስ ለገራፊው ምን መናገር እንዳለብኝ ቁርጥ ያለ ውሳኔ ላይ አልደረስኩም። ያም ሆኖ በምንም መንገድ ቢሆን መናገር የሌለብኝን ነገሮች አውቃለሁ። አዲሱ መርማሪ በስርዓት ተቀበለኝና እንድቀመጥ ጋበዘኝ። የተወሰኑ ፋይሎች ጠረጴዛው ላይ ተደርድረዋል። ከኔ ጋር የሰሩና ስሜን የጠቀሱ ልጆች ፋይል ከከፍተኛና ከተለያዩ ቀበሌዎች ያሰባሰበው ነበር። ከላይ ያለው ከአንድ ዓመት በፊት የፈረምኩበት ጉዴን ያወጣው ፋይል እንደሆነ ገመትኩ። በ1970 ዓ.ም ስታሰር የሰጠሁት ቃል በአንድ በኩል፣ የተሰበሰቡት ፋይሎች ደግሞ በሌላ ወገን አጭበርባሪነቴን ፀሐይ ላይ አውጥተውታል። ቃል በቃል ባላስታውሰውም አጠቃላይ የምርመራው ሂደትና የተነጋገርነውን ልንገርህ። ገና እንደገባው መርማሪው የእንጨት ወንበሩ ላይ ተረጋግቶ ተቀመጠና እጁን አጣጥፎ ትንሽ አተኩሮ ተመለከተኝ። ወዲያው ምንም ሳይለኝ ተነስቶ ወጣ። አንድ ሁለቱን ፋይል ገለጥ ገለጥ አድርጌ ማየት ፈልጌ ነበር። እያመነታሁ እያለ ሁለት ሰዎችን አስከትሎ መጣ። ሰዎቹ ገራፊዎች መሆናቸውን ኋላ ላይ አውቄያለሁ። ይኸውላችሁ አጭበርብሮ የወጣው ኢህአፓ አላቸው። ሁለቱም ትኩር ብለው አዩኝ። አንዱማ በግ እንደሚገዛ ሰው ሊነካካኝ ፈልጎ ነበር። የሆነ ኮተታም ይቺ ነች እንዴ? እኔ እኮ የደርግ ጽሕፈት ቤትን ምርመራ ችሎ ነው ሳይናገር የወጣው ስትለኝ ወጠምሻ አድርጌው ነበር ብሎ መልስ ሰጠ። ይቺ በኢህአፓ ዲሲፕሊን የደደረች ናት፣ ቅጥነቷ ናትዴ በማለት ሌላኛው ዝተት አከለበት። ለምንድን ነው ራስን ሳታጋልጥ የወጣኸው? አለኝ የመጀመሪያው። ምን አይነት ጥያቄ ነው ሳልል አልቀረውም ለራሴ። የተያዝኩት ኢህአፓ እያለ ነው። ያኔ ብናገር መሞቴ አይቀርም። የሰው ተፈጥሮ ነው፣ ማንም መሞት አይፈልግም አልኩት። ተረጋግተው ተቀመጡ። አንዱ ሲጋራ አውጥቶ ለኮሰና ልስጥህ አለኝ። አዎ ብዬ ተቀበልኩት። ኢህአፓና ሲጋራ አይለያዩም አታውቅም እንዴ አለው ሌላኛው። በሲጋራ የተሰራን መሰለው የሆነ ቡትቶ ነገር። ሲጋራውን ለኩሶልኝ አንድ ሁለቴ ከማኩ በኋላ ሳላስበው አንድ ሀሳብ ብልጭ አለልኝ። እንዲህ አይነት የጓደኛ አይነት ቅርበት ከየት መጣ? ጨዋታውና መስተንግዶው የምርመራው አካል ይሆን? ሶስቱንም በየተራ አተኩሬ ካየው በኋላ ለዚያ ሴራ በሚስማማ ሁኔታ ራሴን አዘጋጀው። ከምርመራ ወጣ ያለ ጥያቄ ጠየቁኝ። ስለ ዲሲፕሊን ምን እያሉ ነው ያስተማሯችሁ? እንዴት ያ ሁሉ ወጣት ኢህአፓ ሊሆን ቻለ? አይነት ያረጀ ያፈጀ ጥያቄ ነበር። ለነገሩ አዲስ መርማሪዎች ሳይሆኑ አይቀሩም። ወይ ነዶ አለ ያገሬ ሰው። ንጻነት ቢኖረኝ ኖሮ ያ ሁሉ ሰው ለምን ይሐፋ እንደሆነ እስኪበቃቸው ነበር የምነግራቸው። እንዳይናፈር ልጃገረድ መቅለስለስ ጀመርኩ። ካንገቴ ጎንበስ ብዬ ያሁን ልጆች ፍርፍር ጸጉራቸውን እንደሚያፍተረትሉት እኔም ያችኑ ጸጉሬን እየገመርኩ እኛ እኮ ምንም አናውቅ አልኳቸው። መልስ ሳልጠብቅ አርጉ የተባልነውን እንደሰራን እንዳወናበዱን የተባለውን ካልሰራን ትሞታላችሁ እያሉ እንደሚያስፈራሩን ነገርኳቸው። ምን ያላልኩት አለ? አምልጦኝ አለመሳቄ እግዚአብሔርን አመሰገንኩ። ቀበሌ ከያባ በፊት እየሰበሰበ የኢትዮጵያ ትቅደምን ዓላማ ቢያስተምረን ጥሩ እንደነበር፣ የቀበሌ ኪነትን ቀደም ብሎ ቢያቋቁም ትኩረታችን ወደዚያ ሆኖ አብዮቱን እንደገፍ እንደነበር አረፍተ ነገሬን እየተባበርኩ መለስኩላቸው። አመላለሴ ምናልባት በሬዲዮና በቴሌቪዥን አብዮቱና ወጣቱ በሚል ርዕስ የሰማሁትን የካድሬ ትንታኔ ሳይሆን አይቀርም። ለማንኛውም ሲጋራውን የጋበዘኝ ሰው ንግግሬ አልጥም ስላለው ነው መሰል አጭቶ ሲጨርስ ተነሳ፣ ሌላውም ተከተለው። በመጨረሻ ምንም ሐሳብ ሳይሰጥ የቆየው መርማሪና እኔ ብቻ ቀረን። ወደ ጉዳያችንም ገባን። አሁን ሁሉም ነገር አልፏል። ለመደበቅ ብትሞክር ራስን የበለጠ መጉዳት ነው። ስላንተ ሁሉንም ነገር እናውቃለን። አንዲት ቃል እንኳ ልትዋሽ ብትሞክር መጨረሻ ሞት ነው። ሁለት ጊዜ አብዮታዊ መንግስት ልታታልል አትችልም። ሌሎች ስላንተ እየተናገሩ አንተ ልትደብቅላቸው አትችልም። ተስማምተናል ሲለኝ አዎ አልኩት። በልሺ እንዴት እንደተመለመልክ፣ ምን ምን ስትሰራ እንደነበር፣ ከነማን ጋር እንደሰራህ ንገረኝ። የተመለመልኩበትን ጊዜ በጣም ቀንሼ የነገርኩት ይመስለኛል። ማን እንደመለመለኝ፣ ከዚያ በኋላ አግኝቻቸው እንደማላውቅ፣ መደበኛውን የወጣት ክንፍ መዋቅር ብቻ በመጥቀስ እዛው ውስጥ ስሰራ እንደተያዝኩ ነገርኩት። ቃል በቃል እየጻፈ እነማንን መልምለሃል አለኝ። ከድርጅታችን የተላለፉልኝን ወታደሮችና የፋብሪካ ሰራተኞች፣ የኢሃፓ ደጋፊ ዴሞክራቶች ያደረኳቸውን ያልታሰሩ ሰዎች ትቼ ሌሎቹን ነገርኩት። ምን ምን እንደሰራው ጠየቀኝ። በመደበኛነት የምንሰራቸውን ከላይ ወደ ታች፣ ከታች ወደ ላይ መልእክቶችን ማስተላለፍ፣ ጋዜጦችን ማዳረስ፣ እስከዚያ ድረስ በሰላም ጨረስ ነው። ቀጥሎ በአካባቢያችን እነማን እንደተገደሉና መሳሪያን በተመለከተ የማውቀውን ጠየቀኝ። ስኳድ አልነበርኩም። መዋቅሩም ከኛ መዋቅር ጋር በፍጹም አይገናኝም። ስለዚህ ከዚያ ጋር የተያያዘ አንድም ነገር አላውቅም አልኩት። ይህን ጊዜ ጠረጴዛውን መደብደብ ጀመረ። ለማስፈራራት የተጠቀመበት ዘዴ ነበር። ንዴቱ ምን እንደሚፈልግ ለእኔ ትልቅ ጥቆማ ነበር። የተለያየ ጊዜ የድርጅቱን መሳሪያና ጥይት እቤት ያስቀምጫለሁ፣ ግን እንዲህ አይነት ኑዛዜ ውስጥ አልገባም። መዘዙ ብዙ ነው። እውነቱን ብትነግረው ማያምንህም። ከማስቀመጥ ውጭ ምንም አላደረግኩበትም ብለው ማያምነኝም። ካላመነኝ ደግሞ ምንም ጥቅም የለውም። ለማንኛውም የሚፈልገው ነገር ከመሳሪያ ጋር የተያያዘ መሆኑን ስረዳ አደገኛነቱ እየታየኝ መጣ። ይህንኑ እየደጋገምኩ ብነግረውም ሊቀበለኝ አልቻለም። ሲያቀብጠኝ ወረቀት እንኳ አልበተንኩም ብየው ደሙ ፈልቶ ነበር። በየቀበሌው በቂ ልጆች ስለነበሩ አስፈላጊ ስላልነበር ነው ስለው ትንሽ ተረጋጋ። ያንን ስንጨርስ ወደ መጀመሪያው ሙዚቃ ገባ። እነማን እንደተገደሉ፣ እንዴት እንደተገደሉ፣ በዚሁ ስራ ላይ ተሰማርታችሁ ስለነበራችሁ ልጆች ዝርዝር ንገረኝ፣ አለበለዚያ የማልፈልገው ነገር ውስጥ አታስገባኝ አለኝ ይበልጥ እየተናደደ። እኔ ደግሞ ይበልጥ እየተረጋጋው መጣሁ። በዚያ ጉዳይ ማንም ሰው ስለኔ ምንም ሊለው እንደማይችል አውቃለሁ። ችክ ስልበት ከከፍተኛ የሰበሰባቸውን ፋይሎች እያገላበጠ እነገሌ እንዲህ ሰርተናል ብለዋል እያለ ትርኪ ምርኪ ጥያቄዎችን ይጠይቀኝ ገባ። ስንጨቃጨቅ ብዙ ጊዜ ስለቆየን ስልችት ብሎኝ ጥቃቅን ነገር ማስታወስ እንደማልችል ባስታውስም ለሱም እንደማይጠቅመው ደጋግሜ ሳስረዳው እየተናደደ መሰለኝ። በመጨረሻ የማይፈልገውን አደረገ። ከተቀመጠበት ተነስቶ መግረፊያ ክፍል ወስዶ ላንድ ደንደሳም ገራፊ አሳልፎ ሰጠኝ። እኔን ለምን መግረፍ እንደፈለገ መገመት ይቻላል። አንደኛው በነሱ ቤት መግረፍ ህግ ነው፣ ካልገረፉ የመረመሩ አይመስላቸውም። ሁለተኛ አዲስ ነገር አገኛለሁ ብሎ አስቦ ሊሆን ይችላል። ሶስተኛ የበቀል ቅጣትም ሊሆን ይችላል። አታሎ ስለወጣ ቅጣት ይገባዋል ብሎ ሳያስብም አይቀርም። መግረፊያ ክፍል ለዚያው ስራ የተመደበ አንድ ጥቁር ወፍራም ባለሙያ በተለመደው በኦፌላላ ስልት አስሮ ገለበጠኝ። በ1970 የማውቀውን በደምና በትውከት የተጨማለቀ ጥቅል ጨርቅ አፌ ውስጥ ጠጥቆ አብዮቱና መንግሥት የጣሉበትን ኃላፊነት መወጣት ጀመረ። ጥርሴን ነክሼ የመጣውን ማዕት ከመቀበል ውጭ አማራጭ አልነበረኝም። የስኳድ አባል አልነበርኩም፣ ብሆንም አልነግረውም። ለነገሩ ለኔ በስኳድ አባልና በሌላው አባል መካከል ልዩነት የለም። ልዩነት ካለ የሥራ ክፍፍል መሆኑ ብቻ ነው። በጣም የሚያሳዝነው ከስኳድ አባላት የበለጠ የሰራን ብዙዎች ነበር። ሆኖም ደርግ በእነሱ ላይ የተለየ ትኩረት ያደርግ ነበር። እነዚያ ልጆች በቁጥርም በጣም ትንሽ ናቸው። ለነሱ የሚያስፈልገው ነገር ሁሉ የሚመቻቸው በቀሪው አባላት ነው። መሳሪያ የሚቀመጠው ማስቀመጥ የሚችል ማንኛውም አባል ነው። ጥናቱም ሆነ የጥቆማ መረጃውን የሚሰበስበው ሁሉም አባል ነው። ያም ሆኖ ዱላና ሞት በእነሱ ላይ ይበረታ ነበር። ያ ደግሞ እስካሁን ድረስ ያንገበግበኛል። ያ ደንደሳም ወደል የበላውን የጠጣውን ያህል በአኮርባች ውስጥ እግሬን ይጠበጥበኝ ገባ። ወደ ጭንቅላቴ እንዳይመጡ የምፈልጋቸውን ነገሮች አንዳንዴ ብልጭ ይሉብኛል። እንደምንም አድርጌ ሌላ ነገር በማሰብ አጠፋቸዋለሁ። ያ ጅብ ከሀያ እስከ 30 ደቂቃ ያህል እያረፈና ወዙን እያንጠፈጠፈ በመቀጥቀጥ ላይ እያለ ድንገት መርማሬ መጥቶ እንዲፈታኝ አዘዘው። እግሬ ደንዝዞ ብርድ ብርድ እያለኝ እያነከስኩ ወጣሁ። ወንበር ላይ አስቀምጦ እንደ ተለመደው አተኩሮ አየኝ። አሁንስ ሲለኝ የማውቀውን ነግሬሃለሁ አልኩት። ነገ አሳይሃለሁ ሂድ ብሎ ሸኘኝ። ውሸቱን ነበር። ከዚያ በኋላ ያስጠራኝ ከወራት በኋላ ነበር። ያን ቀን አሸበው መስዬ እስር ቤቴ ገባሁ። አዲስ ሁኜም ምንነቴን ሳያውቁ የእስር ጓደኞቼ ተቀባብለው ተንከባከቡኝ። ምንም ፋታ ሳይሰጡኝ ዱብ ዱብ እንድልም አደረጉኝ። እስኪደክመኝ ድረስ በባዶ እግሬ መሬቱን ጠበጠብኩት። ግርፊያው በአንጻራዊነት መጠነኛ ቢሆንም የእግር ጣቶቼ ላይ ደጋግሞ ስለመታኝ የተወሰኑት ጥፍሮቼ ከጊዜ በኋላ ተራ በተራ ተነቅለዋል። ከወራት በኋላ እንደገና በቀሉ። ከማንኛውም ለከፋ ህመም ሳልዳረግ በጥቂት ቀናት ውስጥ በአግባቡ መራመድ ቻልኩ። ሁለት የተለያየ ግቢ ስለነበር ከነበ ጋር ነጣጥለው ነው ያሰሩን። ይሄ ደግሞ ሁለት ወይም ከዚያ በላይ በአንድ ጉዳይ የታሰሩ ካሉ የተለመደ አሰራራቸው ነው። ስለዚህ ከነበ ጋር ወደ ከርቸሌ እስክንሄድ ድረስ በአካል አልተገናኘንም። ለመታሰሬ ምክንያት ስለሆነ ለብዙ ጊዜ ተቀይሜዋለሁ። በእኔ የተነሳም የቅርብ ሰዎቼ ሳይቀሩ ጠልተውታል። ወህኒ ቤት ሆነንም ሆነ በኋላ ላኮርፈው ሞክሬ ነበር። በሚገርም ሁኔታ እሱ ግን ምንም ያደረገ አልመሰለውም። በሐሰት እንዳልጠቆመብኝ ያውቃል፣ እኔም አውቃለሁ። ከያባነቴ ውጭ የትኛው መዋቅር ውስጥ እንዳለው ስለማያውቅና ምን ምን እንደሰራሁ የሚያውቀው ነገር ስለሌለ ምንም ተጨማሪ ነገር አልዘላበደም። እሱ ከመታሰሩ በፊት 1971 ዓመተ ምህረት ከሶቪየት ህብረት ተመልሶ ስንገናኝ እንዴት እንደተፈጠረ አልነገርኩትም። ስሙንም አለመጥቀሴን አልነገርኩትም። ታዲያ ከምን ተነስቶ ግንኙነታችንን መደበቅ ነበረበት? በሱ ቦታ ሆኜ ሳየው ምንም አልበደለኝም። ለነገሩ መርማሪያችን ነበን በተመለከተ በደካማ ስነ ልቦና ሊያጫውተኝ ፈልጎ ነበር። አንተ ሳትጠቁመበት እሷ ሲያዘህ ስለሱ የምታውቀውን ንገረኝ ብሎኝ ነበር። እኔ ያስተላለፍኩት በቀበሌ ደረጃ የሴል አባል እንዲሆን ነው። ከዚያ ውጭ የማውቀው ነገር እንደሌለ ነገርኩት። ገንዘብ ይዞት ለመጥፋቱም ጠይቆኝ ከተፈታው በኋላ ሁሉም ሰው እንደሰማው ነው የሰማሁት ብዬ መልሼለታለሁ። ለነገሩ ስለ ነበ ብዙ አውቅ ነበር፣ ግን በምንም አይነት በሁኔታዎች መወሳሰብና በአጋጣሚ ለመታሰሬ ምክንያት የሆነውን የራሴን ሰው አሳልፌ አልሰጥም። የሱን ይቅርና ስንት ጉዳት ያደረሰብንን የአብዮት ጥበቃውን የብርሃኑን ጉዳይ እንኳ ለሁለተኛ ጊዜም ታስሬም አልተገናገርኩ። ለኢሃፓ የሰጠውን እርዳታ ብናገር ኖሮ ደርግ ደቂቃም እንኳ በሕይወት አያቆየውም ነበር። ለማንኛውም ነበን አኩርፌ ቆይቼ በራሱ ግፊት ኩርፊያዬን ተውኩት፣ ከልቤም ታረፍኩት። እንደ ድሮም ባይሆን ቆይተን ከተፈታን በኋላ አብረን በልተን ጠጥተናል። በተለይ ኢሃፓ ያልሆኑ ሰዎች የሁለታችን ዳግም ግንኙነት ይገርማቸው ነበር። ነፍሱን ይማረውና ከተፈታን በኋላ በህመም ምክንያት ከዚህ ዓለም ተለየ። በጣም ነው ያዘንኩት። ታሞ በነበረበት ወቅት በየቀኑ በሚባል ደረጃ እጠይቀው ነበር። ከወራት በኋላ አንድ ቀን ከምሽቱ 11 ሰዓት ካለፈ ሳይሆን አይቀርም ስሜ ተጠራ። የተጠራው የኔ ስም አልመስልህ አለኝ። እኔ ክፍል የታሰሩት ይቅርና ሌላ ክፍል ያሉትም ጭምር ክፉኛ ደነገጡ። በዚያ ሰዓት የሚጠራ አብዛኛው የሚገደል ሰው ነበር። ስለዚህ የኔም ሆነ የሌሎች መደንገጥ የሚገርም አልነበረም። በሰጠሁት ቃል መሰረት በዚያ ፍጥነት ሊያስገድለኝ የሚችል ነገር አልነበረም። ያም ሆኖ አታልያቸው በመውጣቴ ሊበቀሉኝ ፈልገው ነው ብዬ አሰብኩ። አንድ እስረኛ ጋቢ ይሁን ሻርፕ ነገር ትከሻዬ ላይ ጣል አደረገልኝ። ዋናው በር ላይ ቆሞ የነበረው መርማሪ ጋቢ እንደማያስፈልግ ስለነገረኝ መልሼ ለልጆቹ ሰጠኋቸው። አሁን ትንሽ ተረጋጋሁ። ሆኖም ደርግን ባለማመን የሚወዳደረኝ ሰው አለ ብዬ ስለማልገምት ሞትን በድፍረት ለመቀበል ያለ የሌለ የውስጥ ሞራሌን አነቃቃሁት። ግቢው መሃል ላይ በነበረች አንድ የቤት መኪና ውስጥ ከኋላ እንድቀመጥ በር ከፈተልኝና እሱ እዛው ቆመ። አንድም የመርበትበት ስሜት አላሳየውም፣ ውስጤም አልተረበሸም። ምናልባት ደመነፍሴ አይዞህ ሁሉም አማን ነው ሳይለኝ አይቀርም። መኪናው ውስጥ እጄን አጣጥፌ የሚሆነውን መጠበቅ ጀመርኩ። እንዴት እንደሆነ ባላውቀውም ድርጅታችን ኢሃፓ በሕይወት ያለ መሰለኝ። ያ የድሮ እምነቴና ወኔን ተላበስኩ። በነጠላ ጫማ ስለሆንኩ የትም ቦታ ቢወስዱኝ ማምለጥ እንደሚያስቸግረኝ አውቄያለሁ። ማምለጥ ባልችልም እየተሳደብ ለመሞት ወሰንኩ። ንዴት ነው መሰል አይኔ እየፈጠጠ ሰውነቴ ሲግል ታወቀኝ። ያም ሆኖ በፍጹም ወኔ አልከዳኝም። ጥቂት ቆይቶ መርማሪ የመኪናውን የጋቢና በር ከፍቶ ገባና በጸጥታ ቁጭ አለ። ጥቂት ቆይቶ ሌላ ሲቪል የለበሰ ሰው መጣና መኪናውን እየነዳ ግቢውን ለቀን ወጣን። ለመግደል ሲፈልጉ ገና ግቢው ውስጥ ክንድ ሰብረውና አስረው እንደሚወስዱ ሰምቼ ስለነበር እሞታለሁ የሚለው ግምቴ የተሳሳተ መሰለኝ። የፒያሳን አቅጣጫ ይዘን ጊዮርጊስ ቤተክርስቲያን እስክንደርስ መኪናዋ በዝግታ ነበር የምትጓዘው። ሁለቱ ሰዎች የግል ወሬያቸውን ያወራሉ፣ አጀንዳ እየቀያየሩ እየተሳሳቁ ይጫወታሉ። በጣም ቅርብ ጓደኞች ሳይሆኑ አይቀሩም። በ1970 ዓ.ም ደህንነቶች አፍነው በመኪና ሲወስዱኝ ከነበረው ሁኔታ ጋር መመሳሰሉ ገረመኝ። چرچل گودانان سنالفم یمکینو آفت نتال چمارم ሁለቱም አካባቢውን ለመጎብኘት ይወጡና ለከተማው አዲስ የሆኑ ሰዎች ነበር የሚመስሉት። ግራቀኛ ያሉ ይስቃሉ ያወራሉ። በሄራዊ ቲያትርን አልፈን የደጋርን መንገድ ይዘን ስንሄድ ሁሉም ነገር ተመሳሳይ ነበር። በጾም ግራ እየተጋባው መጣው መፈጠሬን ረስተውታል። አብዮት አደባባይ ጫፍ ላይ ስንደርስ የመሻለኪያን መተጣፊያ ያዝ። አንዳንድ መኪኖች ከኋላ ጥሩምባ ያሰሙ መንገድ እንዲለቀቀላቸው ቢሞክሩም ሹፌሩ ጉዳዩ አልነበረም። ብዙም ሳይርቅ በዝግታ የነዳ የቅዱስ ዮሴፍ ትምህርት ቤትን አልፎ ወደ ግራ በመጣጣፍ ኤግዚቢሽን በሚወስደው መንገድ ላይ ቆመ። ከቆምንበት በስተግራ ራቅ ብሎ የቀበሌ ጽህፈት ቤት የነበረ ይመስለኛል። አብዮት ጥበቃዎች ከግቢው ውስጥና ከውጭ ወርወር ይላሉ። ጽህፈት ቤቱ የድሮ ቤት ሲሆን ባለ አንድ ድርብ ፎቅ ነው። ድሮም አልቀዋለሁ። ምድር ላይ ካለው አዳራሽ የሚመስል ክፍል መብራት ይበራል። እስር ቤት ይሆናል ብዬ አሰብኩ። መኪናው እንደቆመ መርማሪ ወደ ጓደኛው ዞር ብሎ እወቀው፣ ይሄ እኮ አጭበርብሮ የተፈታ ነው አለው። እኔ መሆኑ ነው። የኔ አጭበርብሮ መፈታት ሁሌ የሚገርመዋል። የሆነ ዝተት አላወቀ ስንቱ አጭበርብሮ ተፈቷል። ሹፌሩም ወንድ ነው ያን ክፉ ጊዜ አመለጠ አለና የመኪናውን የውስጥ መብራት አብርቶ በኋላ መስታወት ተመለከተኝ። ይህን ጊዜ እኔም ንግግሩን በማጥነቅ ጥርሴን ገለጥ ጉንጭና ጉንጭን ወደ ኋላ ለጠጥ እንደገና ደግሞ ኮስተር በማድረግ የእንግሊዞች አይነት የሞተ ፈገግታ አሳየሁት። እንደገና በኋላ መስታወት ተመለከተኝ በተመሳሳይ የእንግሊዝ ፈገግታ ግራ ገባውና በዚያው መስታወት ደግሞ አየኝ። አሁንም የእንግሊዝ ፈገግታ። ይህን ጊዜ ወደ ጓደኛው ዞሮ ጠቋሚ ጧቱን ጭንቅላቴ ላይ በማድረግ አወዛወዛት። አውስ ነው እንዴ ለማለት ፈልጎ ነው። መርማሬ ወደ ኋላ ዞሮ አየኝና እንጃ አባቱ አለና ከመኪና ወርዶ ወደ ቀበሌው ጽህፈት ቤት ገባ። እነዚያ መርማሪዎች የሆኑ ባለጌዎች ናቸው። ስድባቸው አንድ አይነት ነው። የድርቅ ጽህፈት ቤት መርማሪው ያ ዶማ አስር አለቃ መሰለ እናትክን ብሎኝ ነበር። ይሄ ደግሞ እንጃ አባቱ ብሎ አባቴን ይሰድባል። ምድረ ዝተት እንኳን አባት ያልሰማ። በጣም የሚገርመኝ ጭካኔያቸው አይደለም። ጭካኔ ሙያቸው ስለሆነ እዛ ውስጥ አልገባም። ሰብእናቸው ነበር የሚገርመኝ። ለወሲብ እምቢ ያለችውን አንዲት ወጣት ከገደለ በኋላ ሬሳዋን የተገናኛት መርማሪ ነበር ብለህ ታምነኛለህ? ለምን እንደሆነ አላውቅም፣ ማዕከላዊ ከኛ ጋር አብረው አስረውት ነበር። የሴት እስረኞችን የውስጥ ሱሪ እየወሰደች የምታደርግ አንድ ሴት መርማሪም ከፍተኛ 15 ነበረች አሉ። መርማሪው ቀበሌው ጽህፈት ቤት ሲገባ እኔና ሹፌሩ መኪና ውስጥ ቀረን። ሹፌሩ አልፎ አልፎ በኋላ መስታወት ያየኛል። እኔ ደግሞ እንደሚያየኝ ያላወቅ በመምሰል ሳላውቀው የጀመርኩትን ኩምክና ቀጥያለሁ። የእንግሊዝ ፈገግታ ቀበሌ ምን ሊያደርጉ እንዳመጡኝ፣ ለምን መርማሬ እዛ እንደገባ ምንም አይነት ግምት አልነበረኝም። ምናልባት ቀበሌ የታሰሩ ልጆች ካሉ በፊታቸው አቁመው ይሄን ያባ ታውቁታላችሁ ብለው ሊጠይቁ ይሆን የሚል ጥርጣሬ መጣብኝ። ማስረጃ ባይኖረኝም ያመንኩት ያንን ነው። በ1970 ዓ.ም ፍንጭ አጥቶባቸውንና ጎምቱ ያባዎችን ሲያገኙ እንደዚያ ያደርጉ ነበር። ይህን እያሰብኩ እያለ መርማሪ ተመልሶ መጣ። አንድ ሲቪል የለበሰ ሰው በር ድረስ ሸኝቶት ተመለሰ። ጨረስ እንሂድ ተባብለው መኪናው ዞሮ ተመለሰ። ሄድነው ግን በግየን ሆቴል አቅጣጫ ነበር። በተመሳሳይ ፍጥነት ወሬያቸውን ቀጥለዋል። ሆኖም ሹፌሩ እኔን በኋላ መስታወት ከማየት አልቦዘነም። ለምን እንደሆነ ባላውቀውም ቀውሷል ብሎ ገምቷል። እኔም አጉል ቀልድ ውስጥ ገብቼ ቀውስ ለመምሰል እየሞከርኩ ነው። ለሰሚም ለራሴም ግር በሚል ሁኔታ ተመልሰን ማዕከላዊ ገባን። ወደ እስር ቤቴም መለሱኝ። እስካሁንም ድረስ የዚያ ቀን ሽርሽር እንቆቅልሽ እንደሆነብኝ ነው። በሆነ ምክንያት ተተውት ነው እንጂ የሆኑ እስረኞች ፊት አቁመው ታውቁታላችሁ ብለው ለመጠየቅ የፈለጉ መሰለኝ። የእስር ቤት ጓደኞቼ በደስታ ተቀበሉኝ። ጥያቄያቸውን ግን መመለስ አልቻልኩም። የሆነውን ሁሉ ለምቀርባቸው ልጆች ነገርኳቸው። ብዙዎቹ ገረማቸው። በተለይ ለሁለተኛ ጊዜ መታሰሬን የማያውቁት አላመኑኝም። ኋላ ሳስበው ቤቴ ወስጄ የቀበርኩትን ዕቃ አሳይቼ የመጣው ነው የመሰላቸው። መርማሬ ከጥቂት ቀን በኋላ አስጠራኝ። ምን ሊለኝ ነው ብዬ ሳስብ አስፈረመኝ። ሲያስፈርመኝ አልሰደበኝም፣ አላስፈራራኝም። በስርዓት ነበር ያናገረኝ። ለሆነ ጉዳይ መስሪያ ቤት ውስጥ ገብቼ የምፈርም ነበር የመሰለኝ። መፈረም በሕይወት ለመኖር ዋስትና አይሰጥም። አዲስ ጥቆማ እስካልመጣ ድረስ ግን ምርመራ የለም። ከዚያ በኋላ ሁለተኛ ዙሩን የእስር ዘመኔን እንደ ማንኛውም የኢህአፓ ልጆች በጸጋ ተቀብዬ መኖር ጀመርኩ። አጭበርብሮ በመፈታት እኔ የተለየው ልሆን አልችልም። እዛው ማዕከላዊ እስር ቤት ያወቅኩት የቅርብ ጓደኛዬ እንኳ ዝርዝሩን ባላውቅም ከተፈታ ከወራት በኋላ ተጠቁሞበት እንደገና ነው የታሰረው። ብንቀራረብም ዝርዝሩን አናወራም። ሌሎችም እንዲሁ ያስገድላል ብለው የሚገምቱትን ነገር ደብቀው ገርገሩን ብቻ ተናግረው ቶሎ የተፈቱ፣ ታስረው ቢቆዩም ሕይወታቸውን ያተረፉ አሉ። አሁን በሕይወት ያለነው ሁላችንንም በምህረት ብቻ የለቀቁን መሰለህ? የኔ ሁኔታ እንደ ግለሰብ በራሱ የተለየ ቢሆንም የብዙዎቻችን ታሪክ ነው። የሚያሳዝነው ጥቂት ልጆች በጭራሽ ሊታወቅ የማይችል ጉዳይ ቀለል አድርገው በመውሰድ ለመርማሪዎች በመናገራቸው የተገደሉ ወይም ብዙ ዓመት እስር ቤት የቆዩ አይጠፉም። በማዕከላዊ የእስረኛው ቁጥር እንደ 1970 ዓ.ም አልነበረም። ስለዚህ በተራ በስግ በጎን መተኛት ቢኖርም ክፍላችን በጣም የተፋፈገ አልነበረም። ጠበብ ቢልም የተወሰነ ሰው በጀርባው ይተኛል። ለአዲስ እስረኞች ጭንቅ ቢሆንም ድሮ ለማውቀው ለኔ ምንም ማለት አልነበረም። እንደ ቀጭን ምንጣፍ በተዘረጋው ኮሪደር ላይ ወጥቶ ፀሐይ ለመሞቅ ምንም አይነት ሽሚያ አልነበረም። አቃጣሪ ወይም ጆሮ ጠቢ መኖሩ አይቀርም፣ ግን እገሌ የምለው ሰው ትዝ አይለኝም። በእኛ ልጆችና በደርግ ሰዎች መካከል የነበረው የቀድሞ ውጥረት ረግቧል። ያም ሆኖ ደርግን ማማት ካስፈለገ ሁሉም በየወገኑ ሆኖ ነው የሚሾካሾከው። እንደ ቀድሞው ምግብ የሚበላው በጋራ ነው። የኔ ነው የሚባል ነገር የለም። ያም ሆኖ የራሴን ብቻ በላለው የሚል ሰው ካለ የመገለል ጫናውን እስከቻለው ድረስ መብቱ ነው። በጤና ችግር ከሆነ ግን የተፈቀደላቸው ብቻ በሊታ እስረኞች በየክፍሉ አይጠፉም። ከክፍል ክፍል መዘዋወር ባይቻልም ያን ያህል አስቸጋሪ አልነበረም። በፍጹም የማይሞከረው ግን ሴቶች ቤት መግባትና ላይኛው ግቢ መሄድ ነው። የምግብ ችግር የለም ማለት ይችላለሁ። ባይትረፈረፍም ይበቃናል። በርከት ያሉ የኔ አይነት አዲስ እስረኞች በብዛት ስለነበሩ ቤተሰብ አልሰለቸም። እናም ብዙዎች በየቀኑ ምግብ ይመጣልናል። በተለይ ምሳ እስክንጠግብ እንበላለን። የ1972 ዓመተ ምህረት እስር በተለይ ለንደን አይነቱ የድሮ እስረኛ የካምፕ አይነት ህይወት ነበር። በአንጻራዊነት ደስተኛ ነበርኩ ማለት እችላለሁ። በሰባ ዓመተ ምህረት ሰቆቃው ቢበዛም እስረኛው ሙሉ በሙሉ በሚባል መልኩ ይሄ ብቻ ነበር የህይወት ልምዳችንም ሆነ እድሜያችን ተመሳሳይ ስለነበር በአንጻራዊነት ብዙ ነገር አትማርም ሆኖም በነፃነት ስለምንኖር ቤታችን ገነት ነበር ለሁለተኛ ጊዜ ከታሰርኩ በኋላ ግን በእያንዳንዱ ክፍል ከተለያየ ቦታ የመጡ የተለያየ እውቀትና የኑሮ ልምድ ያላቸው ሰዎች ስለነበሩ ብዙ መማር ይቻላል ከኛ ልጆች ውጭ የስብጥራችንን ምሳሌ በነግረህ ጋሽ ምን ውየለት የተማሩ ስራስኪያጅ ሙሜ የሶማሌ ወታደር ካሳዬ የሂሳብ ባለሙያ ሽፈራው እኔ ነኝ ያለ የሰሜን ሸዋ አማጺ አብዲ የዩኒቨርሲቲ ተማሪና የኦነግ አባል አለበል ብዙ ተሞክሮ ያለው ካድሬ ነበሩ ታችኛው ግቢም ሆነ ላይኛው ግቢ የኛ ልጆች ቁጥር ቀላል አልነበረም ነበቀለ በኃይሉ ስለሺ ቲሳይ በጣም የምቀርባቸው ደግሞ ኢላላ ብርሃኑ አበበ መሰለ ሽመልስ አልአዛር አምበርብርና ዘውዱ ነበሩ ተመስገንና ቴዎፍሎስም ወዳጆቼ ነበሩ የምቀርባቸው የኛ ልጆች ብቻ አልነበረም ለምሳሌ ሁለት የመይሶን ሰዎች ከተፈታንም በኋላ አገኛቸው ነበር ከጎረቤት ክፍል ከሰለሞን ተሾመ ጋር በጣም እቀራረብ ነበር የኛው ልጅ ነበር ነፍሱን ይማረውና ከተፈታን በኋላ በመኪና አደጋ ህይወቱ አለፈ ከያባ ልጆች ውጭ ሰውነቴን የሚቀሉኝ የነሱን ሰዎች አወራቸዋለሁ እንደ ገስግስ አይነቱን ጨካኝ ግን አልዋሽም ያኔ አይደለም አሁንም ሰውነቴን ይቆሰቁሰዋል በከፍተኛ ደረጃ ብዛት ያላቸው የደርግ አጋር ፓርቲዎች አባላት ነበሩ የመይሶን ወዝሊክ ማሌሪድና ይቻት ከሁሉም በበለጠ የወዝሊቅ አባላት በርካታ ነበሩ በኤርትራ ጉዳይ በጀብሃ ሻቢያ ጋር በተያያዘ የታሰሩና የኦነግ አባላት ወይም ደጋፊ የተባሉ የታሰሩም ነበሩ በህወሓት ምክንያት የታሰሩም እኛ ጋር ነበሩ የኢኮኖሚ አሻጥር ሰርታችኋል ተብለው የታሰሩ እነ ሀጂ መሐመድ ራህመቶ ሀጂ አብደላም እዛው ከኛ ጋር ነበሩ በተጨማሪም በሽፍትነት በሙስና በአፍላፊና በግርላፊ የታሰሩ ጥቂት ሰዎች ነበሩ እግርላፊ ማለት ድንበር አቋርጠው ለመጥፋት የሞከሩ ማለት ነው ሌሎችም እንዲሁ የሶማሌ ሰላዮች ወይም ምርኮኛ ወታደሮች መኖራቸውም ትዝ ይለኛል የሴት እስረኞችም በተመሳሳይ ስብጥራቸው የወንዶቹ አይነት ነው የእስረኛው ስብጥር ይገርማል ፊደል ያልቆጠሩ እንደኔ ሁለተኛ ደረጃ ያልጨረሱ የዩኒቨርሲቲ ተማሪዎች የዲግሪና ከዚያም በላይ ምሩቃን የፓርቲ መሪዎች ካድሬዎች ነጋዴዎች ወታደሮች መምህራን ሁሉም አሉ ከደርግ አጋር ድርጅት አባላት መካከል ጥቂቶቹን እቀርባቸው ነበር አንድ የመይሶን ልጅ ነበር እንዲያውም ከተፈታም በኋላ የቅርብ ወዳጅ ሆኖ ነበር አንድ ሰፈር ስለምንኖር ቢያንስ በሳምንት አንዴ እንገናኝ ነበር ከያፓ ጓደኞችም አላሳንሰውም ነበር አብረን በልተናል ጠጥተናል አሁን እንኳ ሰፈር ስለቀየርኩ አንገናኝም ሌላም እዚያ ከአንዱ የደርግ አጋር ድርጅት አባል ጋር በስርዓት እናወራ ነበር ሌላም እዚያው ከአንዱ የደርግ አጋር ድርጅት አባል ጋር በስርዓት እናወራ ነበር ሆኖም ወደ ውስጥ ገብተን ስለ አቋማችን አንከራከርም ተከባብረን ነበር የምናወራው ከኔ ይልቅ እሱ በጣም ይወደኝ ነበር በተለየ ሁኔታ የመጸጸት ስሜት የነበረው ይመስለኛል መታሰሩ በጣም ነበር የሚያበሳጨው በእኛ በኩል ያ ሁሉ ልጅ ማለቁ ያሳዝነው ነበር ጉምቱ የደርግ ሰዎችን ጥርሱን እንደነከሰባቸው ነበር እነሱ ያን ሁሉ ትእዛዝና ውሳኔ እያስተላለፉ እኛን ያስሩናል ይገሉናል ይል ነበር ዋና ዋናዎቹን የደርግ አባላት ስም እየጠራ ከፖሊሲ ማውጣት ውጭ በቀጥታ የቀን ተቀን ግድያ ያስፈጽሙና ያውቁ ነበር ብዬ የማልጠረጥራቸውን ሰዎች ስም የነገረኝ እሱ ነው ከኮሎኔል መንግስቱ በተጨማሪ ኮሎኔል ተስፋዬ ወልደ ስላሴ ኮሎኔል ተካቱሉ ጀነራል ስዩም መኮንን ሻለቃ ፍቅረ ስላሴ ወግደረስ ኮሎኔል ፍሳ ደስታ ጀነራል ደገሰ በላይነህና ኮሎኔል ካሳሁን ታፈሰ የቀይሽብር ፍጅት በዘፈቀደ እንደተካሄደ ሲያወራኝ ጉድ ነበር። ከመንግስት መዋቅር ውጭ የተደራጀ ዘመቻ መንጥር ቁጥር 1 የሚባል ቡድን ሲቋቋም እንደሚያውቅ ነገረኝ። ቡድኑን የሚመራው ጀነራል ስዩም መኮንን ነበር። ቡድኑ ከሁለት መቶ በላይ ሰዎችን ያካተተ ሲሆን በስሩ ያደራጃቸውን ሰዎችና የቀበሌ ታጣቂዎችን በማስተባበር ነው በመላ አገሪቱ ነጻ እርምጃን እና ቀይ ሽብርን ያካሄዱት። የት ቦታ ግድያ መካሄድ እንዳለበት፣ የትኛው የህብረተሰብ ክፍል ላይ መፈጸም እንዳለበት የሚወስነው ይኸው ቡድን ነበር። የሚገርመው የእስር ቤቶችን ብዛትና የት ቦታ መቋቋም እንዳለባቸው እቅድ ሁሉ አውጥቶ በተግባር አውሎታል። እነዚሁ የቡድኑ መሪዎች በዚያ በተቀናጀ የፍጅት መዋቅር እያንዳንዷ ግድያ በየዕለቱ ሪፖርት ይደረግላቸው እንደነበር ነግሮኛል። በዛን ጊዜ ሙሉ በሙሉ አላመንኩትም ነበር። እነሱን የሚያህል ባለስልጣን የቀን ተቀን ግድያን ይከታተላል የሚል እምነት በጭራሽ አልነበረኝም። ከአመታት በኋላ በቀይ ሽብር ተከሰው በነበረበት ጊዜ ለህዝብ ይፋ የተደረገውን የክስ ሰነድ አንብቤ ነው ለካ ያወዳጄ እውነቱን ነበር ያልኩት። ለማንኛውም የ1972ቱ ማዕከላዊ የሰው አይነት የሚታይበት ጉደኛ ግቢ ነበር። ከድሮው የሚለየው እንደ ቀድሞ ከጦር ሜዳ የተመለሱ የቁስለኞች ማገገሚያ ማዕከል አይመስልም። የተገረፉና የሚገረፉ እስረኞች ቢኖሩም የብዙዎቹ ቁስል የደረቀና በመጥረቅ ላይ ያለ ነበር። ትኩስ ግርፋት ቢኖርም ጥፍር ነቀላውና የብረት ግዝገዛ አይነት ቅጣት በብዛት ስላልነበረ ጎላ ብሎ የሚታይ ቁስለኛ አልነበረም ማለት እችላለሁ። የደርግ አጋር አባላት ያጠፉትን ቶሎ ስለሚናገሩ ብዙ ዱላ የለባቸውም። ዋናው ኃጢአታቸው ደርግን ካገለገሉ በኋላ እንዳሮጌ ዕቃ መጣል ስላለባቸውና ዞር እንዲሉ ስለሚፈለግ ነው። ስለዚህ ይታሰሩ ነበር እንጂ አይገረፉም። እስር ቤቱ ለሁለት የተከፈለ ቢሆንም የሴት እስረኞች የነበሩት ከኛ ጋር ታችኛው ግቢ ነበር። የሁሉም የተቃዋሚ ድርጅት ሴት አባላት በማዕከላዊ ታጉረዋል። እንደ ጥቂቶቹ ወንዶች በአሰቃቂ ሁኔታ የተገረፉ፣ እንደ ብዙዎቹ ወንዶች ደግሞ በመጠኑ ዱላ የደረሰባቸው ሁሉ ነበሩ።
ታው ይናገራሉ። አሚነው ለካሽር ሰዓት የወፎች ዝማሬ በደምቀባት ሳሩ ዛፍ ቀሉ ባለመለሟት የነፋሽ ውታ በበዛበት ቦታ ፍዝዝ ብዬ ቀረው ተቀመጥኩ አንዳታ ተቀምጬ ሳለው አንዲት ዛፍ ስር የጻፍኩትን ነገር ስሙኝ ለናገር ግማሽ ጋር እንጀራ ጎሰጉስና አንድ አቦሬ ውሃ ደሽ አደርግና ሳር መደቤ ላይ እጎዘጉዝና ድሪቶ ደረቤ ተፈነደስና ተመስገን እንላለሁ ኑሮ ተገኘና ጦማና ፍዳን የት ነው የማውቀው እንዲዋ ሰርባሰር ሆዴን አመሰው የእግዚአብሔር ፍጡር ነው ትላላችሁ ወይ ምስጥ የበላው ዝግባ መስዬ ስታየ የችም ኑሮ ሆና ለጉንፋን አሳቦ ያመንም ነይ ነው ተስቦ ተስቦ ከዚሁ ገላይ ከዚሁ አካላቴ ከዚህቹ አቅም ለክም ባይ ያላሉ ቁንጫና ተሃን ቅማል በኔ ደም እጦት እጦት ይያልኩ አፌና ልጋና ሲኦልን ዳገባ ታና ግረኝና ሲኦልን ገነትን የታባሰች ስለሀብቴን አውራ ነገር ወዲያስቺ ያችን አህያዬን የገዛሃትን አርፎባታል አሉ የጅቦች አይነ ብለቃት ይሻላል እንዳው ዝም ብዬ ላስጥላት አልችልም ከጅብ ተላትዬ ጅቡ ሲጎድሳት እንዳትጮህ ደግሞ ብታናፋ አልችልም አፏ ተለጉሞ አንድ እናት ጆሮ ባለቤት አስታቅፋ ጥፋት ብቻ ሆነ ቀቅፋ ቀቅፋ ባዘን በትካዜ ልቤ ይዋለለ ጠረፈብኝ ጥልፊት አንድ ባንድ ይያለ ደግም ሆነ ክፉ የጥልፊቱ ስራ ልብ ያለው ልብ ያርገው ይቅር አይወራ መጸጸት መናደድ ለየትኛው ሀብቴ ስሙኝ ልንገራችሁ ስለጎረቤቴ ቤታቸው ቢሄድ ያላቸው ሲበሉ ስንሰጥተውን ቀረ መንገድ ዳር ቆሜ ባቦዬ ብላቸው ምን ደረቅ ለማይ ነው ሲሉኝ ሰማኋቸው ደሃ ነው ብላችሁ ሰውን አትዝለፉ ቀን ይሰጣውና ትዝብት ነው ትርፉ እጦት እንቅፋት ነች የምኞት ነቀርሳ አንዱ ካንዱ አነሰ በሷ የተነሳ በጦት የተነሳ በዝች ድህነት አባዩን መልቹን ሰውን አሳማውን ሁሉን አየሁት ምነው አልናደድ ምነው አልበሳጭ ምጣ ይብኛ መሌ ስንኩል ሆኖ ቀረ ባርባ ቀን እድሌ ባርባ ቀን እድሌ በዚች ድህነት የስንቱን ግልምጫ የስንቱን ሰው ፊት ስንቱን እየተጉላላ ስንቱን አየሁት ወይ ድህነት መልካ የማታሳፍሪ ስንቱን አሳየሽኝ ስንቱን ጦማዳሪ አምላክ የሰጠውን እንዳይሰራበት ሰው ሁሉ ያምራዋል የድሃ ጉልበት ያንጀቴን ቃጠሎ ጥርሴ እየመለሰው ደስ ብሎኝ ምስቅ አልመስልም ወይ ለሰው በጦት የተነሳ ባንቺ ድህነቴ ብር ብየጠፋው ይውት ከንቱነቴ ብር ብሎ ሰው ዓለም አይወድም ካላበደ በቀር ዱባ ቅን አይጥልም እኔም እንደደለኝ ሁሉም እንደደሉ ሰው ይመስለኝ ነበር ይህ የማየው ሁሉ ባልንጀራህ ጓዳ ወንድምህ ነኝ ብሎ ሸተት ይላል ነገር አቀብሎ ያፎ ለምታን የሚያሽ ከበዛ በጌሻ ባልንጀራም የለኝ ጓደኛም አልሻ በገንዘብ መንጠቆ ዓለም ወጥመድ ገብቶ አዳም ምስጥ ሆነብኝ ሰውነቱን ትቶ አለበት አየበት ወደ ነፍሰው እስስ ሆኗል አሉ የዘመኑ ሰው የዘመኑን ሙቀት ማለፊያ ሙያ ነው በጣም የሚያኮራ እንዲም አርጎ የለ ልጆችን አራምዷል በውስጥ የሥራ ደህነቴን ይዤ አርፌ ብኖርም ሰው ነገረኛ ነው መተንኩሶ አይቀርም እናገረው እኔ ተንኩሶ ተንኩሶ ከስ ላይ ይሮጣል ያውም ከሱ ብሶ ፍርዱን መቀበል ነው ይግባኙን ልተው ሙግቱን አልችልም አቅም ካለው ሰው የታታዝኑም ፍርድ አቅም ሲሆን እስቲ ተመልከቱ የዳኝነቱን እዩልኝ ስሙልኝ እሺ ነገውን አፋሽ አጎንባሹ አላፊ አግዳሚው እሺ ነገ ብቻ ምን አሰኛቸው ምን አባት ያውቄ አሰኛቸውን አዋቂዎች ካሉ ይመርምሩልን ነገራን ስቃይን ቀለል አታርጉት ሰው ችግር አያውቅም ካልደረሰበት ቢሞላው ቢተርፈው ሰው ቢንደላቀቅ ከርሳም ነው አሳማ በቃኝን አያውቅም አሳማ እንኳን ሲጠግብ መንጋለሉ አይቀርም ነገር ሲጎነጉን ሰው ለሰው አይተኛም መጀመሪያውን እንብል ሀብታሞች ኑሮ ተድላ ለውጦታል ደሃ ግን ደሃ ነው ሲያለቅስ ተወልዶ ሲያለቅስ ይሞታል ራቁት ከሆነ የሰው ልጅ ወልደቱ አይደንቀኝም እኔን ደሃ አይቶ መሞቱ አጉል በማላውቀው ነገር በመጎንጎን ከማውጠነጥን ስሙኝ ልንገራችሁ አንዳንዴ ቁጭ ብዬ የማስበውን ዛሬ ቀይ ነገ ነጭ አዳም ፍላጎት ቁም ነገርን ይዟል የሰው ልጅ ፍጥረት አባይ ነው ወንዝ ነው የሰው ፍላጎቱ ምንኛ ደስ ይለው ሲፈጸም ምኞቱ የአባቱን የእናቱን ባህል እየጣለ ሰው መዥገር ሆነ ባፍ እየደለለ ሞተን እያየነው ጥላው አርፎብን መፈንጫችን ዓለም ዳሳችን መቃብር መሆኑን አውቀን ለዚህ ለኑሯችን ምንጊዜም አይቀርም መታለላችን ሞትን ወዲያ ጥለን እንኑር ብንል ዓለም እስር ቤት ናት ዳግማዊት ሲኦል ደግሞስ ማን ይገኛል መሞትን የሚሻ ከእናንተ መሃል መንትያ ነገሮች ሁለቱም እሬት ናላን አቃውሰዋል መኖርና ሞት ትንሽ ብናስተውል ብናስብ ላንዳሳ ነገ መቃብር ነው ዛሬ ግን ደስታ የደመቀው ቀለም የትናንትናው ድብዝዝ ብሎ ቀርቷል ዛሬ ብናየው የትላንት ቡቃያ የዛሬው ሸት ምርቁን ትቶ ገብቷል ከነበረበት ቆሜ ማነባው የምትሰሙት ነገ ትዝታ ነው ይህን አትርሱት ሰው የሚኮራበት ሀብት ይሸሸውና ነገ ህልም ይሆናል እጦት ይመጣና ትላንት የነበሩ አባቶቻችን አርፈው ተኝተዋል ተክተው እኛን ጊዜው ሲኮበልል የሚያመጣው ሰው ገለባ ሰብሳፊ ሁሉም ልዩ ነው ያንም ይህን ብንል ሁሉንም በሙሉ አንዱ ከአንዱ ነገር አይቀርም መሻሉ ይችን ዓለም ብለን እንዲህ ስንወዳት እስስቶች ገቡና መልኳን ለወጧት አረቀኑ መሸ 12 ሰዓት ተፈሩ ርጭ አለ እንደ በና ቤት ጅቡም ይጮህ ጀመር ወፎቹም በረሩ ታሪኬን አቆምኩኝ በሉ ደና ደሩ
ፕሮግራማችን በዚሁ ይጠናቀቃል። የነኖ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ተናምሹ መልካም አዲስ አመት ይሁንላችሁ።